በክፍል ሁለት ፕሮግራማችን አሁን ይጀምራል። በቅድሚያ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ በተከታታይ ተዘጋጅቶ የቀረበውን ማናውራ የነበረ በመስከተልም በእውነተኛ ታሪክ ላይ ተመስርቶ በሀይረዲን አብዱል ከሪም የቀረበውን ትረካ አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ማንያውራ የነበረ ክፍል 14 ጆሮ ያለው ይስማ አይን ያለው ይይ ስለተባለ ሁሉም ሁሌም ባለው ይገለገላል ማለት ስላልሆነ ደግመን ደጋግመን የነበረውን በማቅረብ የታሪክ በራጆቻችንን ሴራ ለማክሸፍ ትግላችን ይቀጥላል። ስለዚህም ማንያውራ የነበረ በጥያቄና መልስ መልክ ይቀርባል። ጥያቄ ኢህአፓ ለስልጣን እንጂ ለህዝብ አልታገለም አይታገልም። አባሎቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። አንድ ደራፊ የሆኑ አዛውንት በአንድ መጽሔት ሲተቹ ኢህአፓ አናርኪስት ኒሂሊስት አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል? መልስ፣ አዛውንቱ ኢህአፓ ጠቋሚውን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱ የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል፣ ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራዝ ነጠቀ ሆኖ የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለው እንዲሁ ከኢህአፓ አቋም ጋር አንድ አይደሉም። ኢህአፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ተሳስተዋል። የፖለቲካ ትግል ማፈሪያው መዳረሻው የፖለቲካ ስልጣን ነው ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔ ለማስወገድና ስልጣን ለማያስ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢህአፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢህአፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለ ሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነጻ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ ለዚህ ነው ኢህአፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻልም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢህአፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢህአፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልቃደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑ ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ያፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህን ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት ጥያቄ፣ ኢህአፓ በሰላማዊ ትግል አያምንም ነበር። በደርግ ላይም ተሽቀዳድሞ ተኩስ የከፈተው ለዚሁ ነው የሚሉ አሉ። ይህ ሀቅ ነውን? መልስ፣ ኢህአፓ ለትጥቅ ትግል የተዘጋጀው የአጥቂው ስርዓት ለሰላማዊ ለውጥ በሩን ሁሉ ዘግቶ በነበረ ጊዜ ነው። ደርግ የህዝብን ትግል ፍሬ ቀምቶ ስልጣን ሲይዝ ደግሞ ያለውን አዲስ ሁኔታ በሰላማዊ የፖለቲካ ትግል መለወጥ ይቻል ይሆን ብሎ ሞክሮ ነበር። በሜዳ የነበረ ኃይሉን እንኳን በይፋ ሳያውጅ ጊዜ ከመፍጀቱም ሌላ ባወጣው የፖለቲካ ፕሮግራም መግቢያም ላይ በሰላማዊና ዴሞክራሲያዊ መንገድ መታገል ከተቻለ በዚሁ መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሁፍ በቅስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደራጀው። ያፓ ህዝብን ለትግል በእርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። አቁ ይህ ነበር። ጭቆና ባለበት አመጽ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጨቋኞቹን ነው እንጂ የግብ ሰንሰለትን ሊሰብር የሚመኘውን ህዝብ አይደለም። ናሴ 21 1967 ዓ.ም ባወጣው የኢህአፓ ዴሞክራሲያ እትም ድርጅቱ አቋሙን ሲገልጽ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ ጊዜያዊ ህዝባዊ መንግስት መተካት አለበት። እዚህም አብዮቱን ጀምረው ያካሄዱትና የደገፉትን ወደፊትም ሊያካሄዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት ካለ በኋላ የሸንጎን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዲሞክራሲያዊና ሰላማዊ መንገድ መፈራት አለበት ብሎ በጊዜ ጠቁሞና አሳስቦ ነበር። ይህ ብቻ ሳይሆን ለሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዲሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልክ ነበር የታገለው ኢሃፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢሃፓ አይደለም። የመኮንኖችን ቡድን ኢሃፓ በትግል አስጨንቋል፣ አራውቷል። በፖለቲካው ትግል መስክም አሸንፎም ነበር ማለት ይቻላል። ለተሸነፉ ጦርነት አወጁበት። ኢሃፓ በከተሞች አንዲቱን ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ በኢሃፓ አባላት ላይ በተቃዋሚዎች ላይ በተቃወሙ ወታደሮችና መኮንኖች ላይ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገር የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የዲሞት ፈርጥ ይት እንጂ ዴሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢሃፓ ላይ በይፋ ጦርነት እስኪያውጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢሃፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ ቀድመው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላ ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ሊያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢሃፓ የሚወነጅሉ ያው ባዳቆናቸው ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢሃፓ በሰላም ለመታገል ያለውን ፍላጎት በይፋ አሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢሃፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው። ጥያቄ፣ የኢሃፓና የደርግ መኤሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነት አለውን? መልስ፣ አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኤሶንም ኢሃፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አምድ አይደሉም። ካፒታሊስት ስለተባሉ በኖርዌይና በአሜሪካ በፈረንሳይና በጣሊያን ያሉት ስርዓቶች ወይም ኃይሎች አንድ ወጥ አይደሉም። በደርግና በኢሃፓ ማል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢሃፓና በወያኔ መሃል ገና ወያኔ ትግራይ ተገንጥላ ሌላ ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር፣ ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ የአቋም ልዩነት እንጂ በባዶ አልነበረም አይደለምም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ የአቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና የአቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለየች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በኪሳዊ ድጋፍ ማበር ሲል ኢህአፓ ይህም አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነፃ መንግስት ይመስል ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል። ዛሬም የኢህአፓና የወያኔ ፕሮግራም ለየቅን መሆናቸውን ማንም ሊረዳ ይችላል። ጥያቄ፣ ሌላ በደርግ ተጀምሮ እስከ ዛሬ የሚያስተጋባ ክስ ደግሞ ኢህአፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ አገርን ከዳ፣ ጦሩን ከፋፈለ፣ በታጠቅ ጦር ሰፈር ይሰለጥን የነበረውን ሚሊሻ ጠርሙስ ፈጭቶ በምግብ ውስጥ ጨምሮ ፈጀ ወዘተ ወዘተ የሚሉ ናቸው። ለዚህ ምን ምላሽ አለ? መልስ፣ ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለ ማርያም የዋሸውን የወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከሐረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች፣ በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከተም ገደብም እንደሌላቸው በመንግስቱ በመለስም በስብሐትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጽፍሮቹ ኢህአፓን ለማጥፋት ሽብር እያካሄዱ ነበርና ኢህአፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥበው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ኢህአፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ኢህአፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲ አቅጽ 4 ቁጥር 9 የተፈረውን የኢህአፓን አቋም መረዳት ያቃታቸው ደግሞ ያው የዘቀጡ አሉባልተኞች አንባውት ከሆነ ደግፏል ደግፏል ብለው መቀጠሉን የመረጡ ይመስላል። ኢህአፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኝ አባባል ትተን ማለት ነው። ጦርነት መንስኤው ምንድን ነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገቢያ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆበቁቡም ኢህአፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ተገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢህአፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔ ሀገራችንን እናድን ያሰጥ ጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈነው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጭፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። ባምባገነን ስራቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በሀገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ቢቀሰቅሱ ሊወገዙ ነው? ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል። ኢህአፓ እንደ ድርጅት ሀገር ሲል ህዝብንም ረስቶ አይደለም። ከዚያ ሌላ ግን በዚያች ባሬ ወራሪ ጦርም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም የኢህአፓ አባላት ቁጥር ጥቂት አልነበረምና ኢህአፓን በዚያች ባሬ ደጋፊነት ለመክሰስ መሞከሩ ላም ባልዋለበት ኩበት ለቀማ ይሆናል። ኢህአፓ ከዚያድ ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያድ ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር በሆነ ነበር። ይህ ግን የኢህአፓ ሳይሆን የነ ወያኔ ሰልፍና ምርጫ መሆኑን ይዘው በሚገባ አሳይቶናል። ጉዳዩን ጠለቅ ብለን ከመረመርን ደግሞ ትላንትም ሆነ ዛሬ በኢህአፓ ላይ መሰል ክስ የሚደረደሩት በአብዛኛው ራሳቸው ለባድ ወይም ለሀገር በቀል አልባሌ ኃይል ተገዢ ሆነው እናገኛቸዋለን። ወያኔ ለሱዳንም ለሻቢያም ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ህብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የሟች መለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከኢህአፓ መንደር አይታይም። ኢህአፓ ለማንም መንግስት ወይም ኃይል ተገዢ ሆኖ የኢትዮጵያን ጥቅም አሳልፈው ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም።
Why is it?
ሰላሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም ቁም ነገር ነው እንጂ ለሰው ልጅ ዘመዱ መችሸኛል ወዳጅ ርቀው ሲሄዱ በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ብላንድ አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን በዘመነ ወያኔ ወደዚሁ የድህነት ክልል ባስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን፣ የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአእምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን የአብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ ቀስተ ዳመናና ቤተወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰንሰገድናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን ትርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳን ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝናቸው ከወሰን ሰገድን በላይ መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዝርዝር ብሎ በቆመው ገብስማ ጎፈሪያቸው ምክንያት ይመስለኛል። ለነገሩ ጎፈር የሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባህሪያቸውን መጣኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባንኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር። ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀይ ሽብር ጣዕም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች ባጭር ጊዜ ውስጥ ተቀፍቅፈው ሀገር በቀላሉ ልትተካቸው አልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረ የሚያስተዋሉት ዘግይተው የቀይ ሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ሕዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ሕይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢው ወጣቶች ማዘውተሪያ የነበሩት ድምፅ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ሕይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። ከቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ስልሳዎቹን የአጼ ኃይለ ሥላሴ ባለስልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የህዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም፣ መቃብር ቤቶች፣ ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢሕአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ፣ ለትግሉ የሚያገለግሉ ቁሳቁሶችን፣ የሚበተኑ ወረቀቶች መቀባበያ፣ መሰወሪያ፣ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሰራተኛው ህቡዕ ድርጅት ኢልአማስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሰራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም፣ ነጭ ወንበር፣ አሰብ፣ መሐመድ ሳላ፣ መቻል፣ ዋንዛ፣ እጸገነት ለደትና ሌሎችም ካፌቴራዎች የሚተከሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ካቢዮቱ ቀደም ብሎ በነበረው የተማሪውን ከስካሴ ዘመን ሻቤቶች የዘመኑ ወጣት የድብድብ ቡድኖች መናሪያም ነበሩ። ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና የሸራተራ የበርሃ ዘንዶና የእስራኤል ግሩፖች የያካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጸው የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ኃያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የያካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። ለማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀበት ከፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻቤቶች ናቸው። ሆኖም ግን አገር አቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ ባጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ በወድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከመታሰብ ደርሶ የነበረው ቦዘኔያዊ ንዑስ ባህል ባንድ አዳር አፋፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍርሃትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቀስበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ማሽው መኖራቸው እንኳ ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስብ አብዛኛዎቹ የነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኒያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የእሳት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ለጊዜው ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀሽብር የግድያ ክብረ ወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። ዲሶ ስማቸው የሚወሳው ጥይቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቅድመ ቀይ ሽብር ዘመን በዚህ ጽፈት ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አበሳና ፍዳ የሚቀበሉበት የስቃያቸው ምንጭ ሬሳቸው ተጎትቶ የሚወጣበት የጣራ አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ 6 እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩት ሲሆን ምናልባትም ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠለ የነበረው ፍቃዱ አስቻለው እንዲሁም የከፍተኛ 6 ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በሴቶች ብልት ውስጥ ጠርሙስ ይጠረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩ በመተካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የሐዋሪ አባላትን ያረደውና ከደርጉት ቀጥ በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው ቢባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቀልቤሳ ነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ ስድስት ነዋሪዎች ነበሩ። ብርሃኑ ደቡር ለጥቂት ጊዜ አባል የነበረበትን የሐዋሊን በመቅዳት የደርግ ገራፊና ጠቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ባደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጸረ ኢህአፓ የፍጅት ዘመቻ በመምራት ለበርካታ ኢህአፓ አባላት ስቃይና ሞት ምክንያት ሆኗል። የብርሃኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መድፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከፍተኛ ስድስት እስረኛ አብዛኛው በኢህአፓ አባልነት ደጋፊነት የተያዘ ይሁን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርግ ውስጥ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አርመንያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩ ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ካንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞት አፍጥጦ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢህአፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢህአፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ሰርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረርቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼ በለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረ መንፈስ አነቃቅቶ ያፋንናል። በኢህአፓም ከስቃዩና መስዋዕትነቱ ባሻገር ቀጣዩና አይቀሬ በሆነው ህዝባዊ አመጽ መብትና ሰብዕናው የተከበረ ግፉ ህዝብ ነጻነቱን ሲቀዳጅ ያያል። ከፍተኛ ስድስት አያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰዉበት ስፍራ ነው። ማቸውን ከማስታውሳቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው፣ አዛለች ጸጋዬ ወልዴና የከፍተኛ ስድስት ቀበሌ አስር ሊቀመንበር የነበረውና በአንጀኞች ጥቆማ የተያዘው ታጀበ ከሌሎች ስማቸውን ከማላስተውሰው ጋር ተቀምጥ ለዳር 70 ዓመት ብረት ተገደለው ሬሳቸው 7ኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ከንፈደምሴ ጌታቸው ከበደ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንት ምሽት ተገደለው ሬሳቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀይ ሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬ በየካቲት 1970 ዓመተ ምህረት ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞታይ ፈሪዎቹ እናንቁ ደበበ ዮሴፍ በሪ ተሳር ጎሻ ፈለቃ ዓለሙ ዘርዬ ጎሳዬ ደበላ አረጋዊ ናበበ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቿ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታክሶ ከወደቁት ጋር የተሰዋች ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቿ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ ሌሎችም አላፋት ከፋሽስቱ መንግስት ታንክ ዲአርና ማደቦች ጋር በአደባባይ ተፋልሞ መስዋዕታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ ነው። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን ባንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ሰቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ 6 ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድዷል ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። እንደውትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የህዝቡ ልጆች አስክሬን እንደውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ቀጣጥሎ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰወሩበት የተረፉትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ከመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው የአንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚህ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ህመማቸውን አባብሶ ለህልፈት የዳረጋቸው አንድ ጧት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አቶም ቱጃር ነጋዴ መሆናቸው ሳይንስ የሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ፍራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መስተወርም ተገደው ነበር። ተሻለ ታባቱ በስጦታ የተበረከተለትን የንግድ ድርጅት ህይወቱን ሳይቀር ለተጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድልሽ መሳይ ሲሆን ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ተሻለ በጣም ተጣራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛው ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስጠርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እኔ ይህን እድል የማገኙ የድሃ ቤተሰብ ልጆችስ ምን ይሁኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሀሳባቸውን እንደማይቀበለው የገለጸላቸው። ተሻለ ይህን ሲወስን ህይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት በአንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ እያወቀው እንጂ ኤደን ይሆናል የሚል ቅንጣትም ተስፋ ይዞ አልነበረም። በተጨማሪ ሰኛው የሜዲን ባል እንዲያከብር ታዞ በዚህ ምክንያት ተበቃው ላላ ብሎ ስለነበር ተሻለን ለምን ሾልተ ባጠር ዘላ አታመልጥም የሚል ጥያቄ ባቀርብለት በኔ ተነሳ ሌላው ሰኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይተርፍ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር ራሱን ላመነበትና ለሌሎች አፋልፎ የፈጠረ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሰዱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን የአሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጂና ባል እንደሆነ ይገመታል። ጸጋይ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው ሞታቸውን ሞቷልና። ከለታት ባንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳን የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል። የተወሰኑትም በድርጅቱ የሀብታ የተመለመሉ ናቸው። ስለሆነም ዜናው በዛው ቅጽበት ለጓዶቹ እንደሚደርስ በማመን የከፍተኛውን ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፍተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አሳሪዎቹም በሐሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእግዱም መሰረት በማግስቱ ከፍተኛ ኃይል አስተባብረው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው ያሰሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችላል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋዬን ማስተቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ከአዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋዬ ኮሚቴ አገናኝ ሲሆን የታሰረው ከጸጋዬ ዘግየት ብሎ ነበር። ጸጋዬ እሱን አሳልፎ ቢሰጠው በሕይወት የመኖር ዕድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። እንደ ብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋዬና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ይሃባ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን ያብዛኛው የወቅቱ የኢሃባ አባላት ልምድና ታሪክ ነው። ተሻለ፣ ጸጋዬና ሌሎችም የኢሃባ አባላት የተሰውት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግዳቸው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። ሁለተኛ ትግል ደግሞ መስዋዕት አልባ ለመሆኑ በግንቦት 97 ዓመተ ምህረት ምርጫ ለወያኔ የተገበረው የነ ሽብሬና እስከዛሬም የምስጢር ግድያው ያላበቃው በሺዎች የሚቆጠሩ ሰማዕታት ደም ማረጋገጫ ነው። የኢሃባ አባላት ህይወትን ማፍቀርና አምባገነን ስርዓትን ለመቀየር የሚከፈል መስዋዕትነትን መድፈር ተጻራሪ እሴቶች አይደሉም። ይልቁንም አምባገነን ስርዓቶችን ለማስወገድ የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን አቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክቡር ህሊና ዛሬ በሚያሳዝንና በሚያስተነቅት ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን፣ ለዘለዓለሙም ባለውለታዎቻችን ናቸው። ኢትዮጵያ ምድር አንቺ የደም ጎዳና ስትናገር ይመስል ያባውሴና ምስክር ያንቺ ምድር ጩህ ግለሽ እኛ ብንሞት እንጂ አንቺን አይገሎሽም እኛ ብንሞት እንጂ አንቺን አይገሎሽም የሀገሬ ምድር አንቺ የደም ጎዳና የኢትዮጵያ ምድር አንቺ የደም ጎዳና ምድር ያፋውሽና
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። Thank you.